ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሰኔ 14 2013 ዓ.ም ምረት ዝግጅታችን ጀመረ።
በህዝቡ እንደዚህ በብዛት መውጣት በጣም ነው የተደነቅኩት። ይሄ ህዝቡ የራሱን መብት የራሱን ድምጽ ለማሰማት ምንኛ ቆጦ እንደተነሳ ነው የሚያሳየው።
ዛሬ እየተካሄደ ያለውን 6ኛውን የኢትዮጵያዊ ሀገራዊ ምርጫ አስመልክቶ አስተያየት የሰጡት የኢትዮጵያ ፕሬዝዳንት ሳህለ ወርቅ ዘውዴ ናቸው። በአብይ ርዕስ ዘገባውን ታደምጣላችሁ።
ምርጫ መደረክ አለባቸው ጣቢያዎች በአብዛኛው በሚባል ሁኔታ በሰዓት ጀምረው በሰዓት ከፍተው መራጮችን ሲያስተናግዱ ቆይተዋል።
እኛው ደግሞ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ናቸው። ከዜናው በኋላ ሁሉ ዘገባውን ታዳምጣላችሁ። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voenews.com በአትቪአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ እንገኛለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ያስተላልፈን እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂት ታዬ ነኝ። በኢትዮጵያ በጠቅላይ ሚኒስትር አብይ አህመድ የስልጣን ዘመን የመጀመሪያ የሆነው ሀገር አቀፍ ምርጫ በዛሬው ዕለት ሲካሄድ ውሏል። ምርጫው መካሄዱ በህዝብ ቅቡልነት ያለው የተመረጠ መንግስት እንዲኖር ያስችላል ሲሉ ዘጋቢዎቻችን ያነጋገሯቸው መራጮች ሐሳባቸውን ሰጥተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በተለያዩ ምክንያቶች በድምጽ አሰጣጥ ሂደት ላይ የተፈጠሩ መዘግየቶችን ተከትሎ የድምጽ አሰጣጥ ሂደቱ እስከ ምሽቱ 3 ሰዓት ድረስ እንዲቀጥል ማድረጉም ታውቋል። የአፍሪካ ህብረት የምርጫ ታዛቢዎች ቡድን መሪ የቀድሞው የናይጄሪያ ፕሬዚደንት ኦሊሴጉን ኦባሳንጆ ደግሞ አስቸጋሪ ሁኔታዎች ቢኖሩም ያሁኑ የኢትዮጵያ ምርጫ ከተሳትፎ ምህዳር አንጻር ካለፉት ምርጫዎች በጣም የተሻለ ነው ብለዋል። በ547ቱ የፓርላማ መቀመጫዎች 69ን በሚወክሉ ቦታዎች ምርጫው ወደ ጳጉሜ 1 ተዛውሯል። በትግራይ ክልል ደግሞ ምንም አይነት ምርጫ አልተካሄደም። ይፋ የተደረገ የጊዜ ሰሌዳም የለም። ወደ ዓለም አቀፍ ዜናዎች ስንሻገር በታንዛኒያ 3ኛ ዙር የኮሮና ቫይረስ ወረርሽኝ ሊከሰት እንደሚችል የሀገሪቱ ባለስልጣናት እያስጠነቀቁ ናቸው። ባለስልጣናቱ ማስጠንቀቂያውን እያወጡ ያሉት ሀገሪቱ ዓለም አቀፉን የኮቪድ-19 ክትባት የሚያከፋፍለው የኮቫክስ አባል ለመሆን ፍላጎቷን ከገለጸች ከቀናት በኋላ መሆኑ ነው። አስጠንቀቂያውን ተከትሎ መንግስት ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርግ የፊት መሸፈኛ ጭንብልም እንዲጠቀም አስጠንቅቀዋል። በተለይ ከዩጋንዳ ጋር ድንበር በሚዋሰኑበት አካባቢ በቫይረሱ የተጠቁ ሰዎች ቁጥር እየጨመረ እንደሆነ የተገለጸ ሲሆን ይህም ሽታው ሀገሪቱን እንደገና ሊያጠቃት ይችላል ሲሉ ቀዳሜ ለት ለጋዜጠኞች መግለጫ የሰጡት ና ሚኒስቴር የበሽታ መከላከያ ዳይሬክተር ሊዮናርድ ሱቢ አሳስበዋል። ይበዚህ እንዳለ በቶኪዮ ኦሊምፒክስ ለመወዳደር ወደ ጃፓን የተጓዘ አንድ ዩጋንዳዊ አትሌት እንደገባ በተደረገለት ምርመራ ኮሮና ቫይረስ ስለተገኘበት ለይቶ ማቆያ ውስጥ እንዲቆይ ተደርጓል። ዩጋንዳውያኑ አትሌቶች ከሀገራቸው ሲነሱ ሙሉ በሙሉ የኮቪድ መከላከያ ተከትበውና ቫይረሱም ነፃ እንደነበሩ የተጠቆመ ሲሆን ጃፓን ሲገቡ በተደረገ ምርመራ የተቀሩቱ 8ቱ ዩጋንዳውያን አትሌቶች ከቫይረሱ ነፃ እንደሆኑ ነው የተገለጸው። በሌላ ዜና ዩናይትድ ስቴትስ ለታይዋን 2.5 ሚሊዮን የኮቪድ-19 ክትባቶች እንደላከች ተዘገበ። ቀደም ሲል ዩናይትድ ስቴትስ ለታይዋን ልትልክላት ቃል ገብታ የነበረው 750 ሺህ ክትባት እንደነበረ ተጠቁሟል። የታይዋን ፕሬዚደንት ይህ ቃል ከተገባው በመጠኑ የገዘፈ ቁጥር ያለው የክትባት ስጦታ ልብ የሚነካ የወዳጅነት መግለጫ ነው ብለዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን አስተዳደራቸው ባለም ዙሪያ 80 ሚሊዮን ክትባቶችን ለሀገሮች እንደሚያከፋፍል አስታውቀዋል። ዩናይትድ ስቴትስ በቀጣዮቹ 2 አመታት ውስጥ 100 ለሚሆኑ ያለም ሀገሮች 500 ሚሊዮን ክትባት በርዳታ ለተሰጥ ቃል መግባቷ የሚዘነጋ አይደለም። አፍሪካ ሀገሮችን ጨምሮ 92 ለሚሆኑ ሀገሮች በዚህ የአውሮፓውያን 2021 ዓመተ ምህረት ውስጥ 200 ሚሊዮኑን በሚቀጥለው 2022 ደግሞ 300 ሚሊዮኑን ክትባቶች እንደሚልክ የባይደን አስተዳደር አስታውቋል። በዩናይትድ ስቴትስ የጃንስ ሆፕኪንስ የኮቪድ-19 መረጃ ማዕከል መሰረት በአሁን ወቅት ከአሜሪካ ህዝብ 45% የሚሆነው ሙሉ በሙሉ ተከትቧል። በአንጻሩ ከ1.3 ቢሊዮን በላይ ህዝብ ባላት በህንድ እስካሁን ክትባቱን የወሰደው ሰው ቁጥር 3% ገደማ መሆኑን መረጃው ጨምሮ ያሳያል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ኒጀር ውስጥ እንደ አውሮፓውያን አቆጣጠር በ2015 ዓመተ ምህረት በጽንፈኛ እስላማዊ ታጣቂዎች በተከፈተ ጥቃት ሳቢያ ቀያቸውን ጥለው የተሰደዱ 6000 የሚሆኑ ተፈናቃዮች ወደ መኖሪያቸው መመለሳቸው ተገለጸ። በሁከት ወደሚታመሰው ደቡብ ምስራቃዊ ኒጀር ቀያቸው የተመለሱ ስደተኞች አጎራባች ናይጄሪያ በተነሱ ታጣቂዎች ምክንያት የተሰደዱትን ሰዎች ለመመለስ በወጣ እቅድ የመጀመሪያ ተመላሾች እንደሆኑ ነው የተጠቆመው። በወጣው የተፈናቃይ መመለስ መርሃ ግብር መሰረት ከ8000 እስከ 10000 የሚደርሱ ተፈናቃዮች ይመለሳሉ ተብሎ ተጠብቋል። የዩናይትድ ስቴትስ የጥገኝነት አቀባበል ስርዓት ለያያዝ አስቸጋሪ ሆኗል ያሉት የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ መስሪያ ቤታቸው ሁኔታው በተሻለ የተቀላጠፈና ሰብአዊነት ያልጎደለው በሆነ መንገድ እንዲሻሻል ድጋፍ የሚሰጡ መሆኑን ተናገሩ። ሊፖ ግራንዴ ለቪኦኤ በሰጡት ቃለ መጠይቅ እንዲህ ያለ ውስብስብ የለውጥ እርምጃ ማካሄድ አያሌ ዓመታት የሚወስድ መሆኑን ገልጸዋል። ይሁንና በቀደመው የትራምፕ አስተዳደር ዘመን ዩናይትድ ስቴትስ የምትቀበላቸው ጥገኝነት ጠያቂዎች ቁጥር በእጅጉ ከተቀነሰ ወዲህ አሁን የባይደን አስተዳደር እያደረገ ባለው መሻሻል ተበረታትቻለሁ ብለዋል። ዩናይትድ ስቴትስ የኢራንን የኒውክሌር መርሃ ግብር የሚገድበውን ዓለም አቀፍ ስምምነት ትቀላቀል እንደሆን የሚወስነው የሀገሪቱ ታላቁ መንፈሳዊ መሪ አያቶላ አሊ ሃሚኒ በሚያደርጉት ውሳኔ ላይ በመሆኑ አክራሪ ወግ አጥባቂው ኢብራሂም ራይዚ አዲሱ የኢራን ፕሬዝዳንት ሆኖ መመረጣቸው የሚያስከትለው ትልቅ ለውጥ የለም ሲሉ የዩናይትድ ስቴትስ የብሔራዊ ጸጥታ አማካሪው ተናገሩ። ጄክ ሰልቫን ይህን የተናገሩት ትናንት እሁድ በኤቢሲ ቴሌቪዥን ቀርበው በሰጡት ቃለ መጠይቅ ላይ ነው። አዲስ ተመራጩ ራይዚ ከሳቸው ይልቅ ለውጥ አቀንቃኝ የሆኑትን ሐሰን ሩሃኒን ከስድስት ሳምንታት በኋላ ይተኳቸዋል። የዩናይትድ ስቴትስ የብሔራዊ ጸጥታ አማካሪ ጄክ ሰልቫን ጉዳዩን አስመልክተው በሰጡት ቃል ኢራን የኒውክሌር ጦር መሳሪያ የመገንባት ጉዳይን መሰረዟን ለማረጋገጥ በሚቻል ሁኔታ ለመወሰን ቃል መግባት ያለባት በአጠቃላዩ የአመራር ስርዓቷ ደረጃ ስለሆነ የፕሬዝዳንቱ ማንነት ያን ያህል ቦታ አይኖረውም ብለዋል። ዩናይትድ ስቴትስ ፕሬዝዳንት ባይደን በዚህ ሳምንት የአፍጋኒስታን መሪዎችን ተቀብለው ያስተናግዳሉ። የአፍጋኒስታን ፕሬዝዳንት አሽራፍ ጋኒና ዋናው የሰላም መልእክተኛቸው አብዱላ የፊታችን አርብ ከዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ጋር ለመገናኘት ወደ ዋሽንግተን ይጓዛሉ። በዋይት ሃውስ በሚካሄደው ውይይት ፕሬዝዳንት ጆ ባይደን ከአፍጋን መሪዎች ጋር በአካል ተገናኝተው ሲነጋገሩ የመጀመሪያ ጊዜያቸው ነው የሚሆነው። ፕሬዝዳንት ባይደን ማለቂያ የሌለው ጦርነት ሲሉ የገለጹት የአፍጋኒስታን ውጊያ እንዲያበቃ በሰጡት መመሪያ መሰረት መጨረሻዎቹ የዩናይትድ ስቴትስ እና የኔቶ ወታደሮች እስከ መጪው መስከረም 1 በሚኖረው ጊዜ ውስጥ እንዲወጡ በእቅድ ተይዟል። ዋይት ሃውስ ቃል አቀባይ ጄን ሳኪ ትናንት በጉዳዩ ላይ ለጋዜጠኞች በሰጡት ቃል ፕሬዝዳንት ባይደን የአፍጋኒስታንን መሪዎች ተቀብለው ለማነጋገር በጉጉት ይጠብቃሉ ብለዋል። ወታደሮቹን የማስወጣቱ ሂደት በሚቀጥልበት ወቅት ዩናይትድ ስቴትስ የዲፕሎማሲ፣ የኢኮኖሚና የሰብአዊ ረድኤት ድጋፏን ለአፍጋኒስታን እንደማታቋርጥ ለመሪዎቹ ያረጋግጡላቸዋል ብለዋል ጄን ሳኪ አስከትለው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታዬን ለዘገባው እናመሰግናለን። የካሜራ ድምጽ ራዲዮ ጣቢያ ባጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ፣ በ25 ሜትር ባንድ በ12040 ኪሎ ሄርስ፣ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሰኔ 14 2013 ዓ.ም ምረት ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.vnews.com በአትቪአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ እለቱ አብይ ርዕስ እንለፍ። የዛሬው አብይ ርዕሳችንም ሆነ የመጽሔት ዝግጅታችን ዛሬ በኢትዮጵያ እየተከታተለ በሚገኘው ስድስተኛው ሀገራዊ ምርጫ ላይ ያተኮረ ይሆናል። ወደ ቀደመው ዘገባ ነው የምናልፈው። ኢትዮጵያውያን በጠቅላይ ሚኒስትር አብይ አህመድ የስልጣን ዘመን የመጀመሪያ ለሆነ ጠቅላላ ምርጫ ዛሬ ድምጽ መስጠት ጀምረዋል። ምርጫው መካሄዱ በህዝብ ቅቡልነት ያለው የተመረጠ መንግስት እንዲኖር ያስችላል ብለዋል በአዲስ አበባ ያነጋገርናቸው አንዳንድ መራጮች። የአፍሪካ ህብረት የምርጫ ታዛቢዎች ቡድን መሪ የቀድሞ የናይጄሪያ ፕሬዝዳንት ኦሊሴንጎ ኦባሳንጆ ደግሞ አስቸጋሪ ሁኔታዎች ቢኖሩም የአሁኑ የኢትዮጵያ ምርጫ ከተሳትፎ ምህዳር አንጻር ካለፉት ምርጫዎች በጣም የተሻለ ነው ብለዋል። ከ547ቱ የፓርላማ መቀመጫዎች 69ን በሚወክሉ ቦታዎች ምርጫው ወደ ጳጉሜ 1 ተዘዋውሯል። በትግራይ ክልል ደግሞ ምንም አይነት ምርጫ አልተካሄደም። ይፋ የተደረገ የጊዜ ሰሌዳም የለም። የምሽቱን የኢትዮጵያ ምርጫ ውሎ ዘገባዎች በእስክንድር ፍሬው ዘገባ እንጀምራለን።
በግል ስራ ላይ የተሰማራችሁ ቤዛ አበበ አዲስ አበባ በተለምዶ ፒያሳ ተብሎ የሚጠራው አካባቢ ወረዳ 1 ምርጫ ጣቢያ 6 በማለዳ ድምጽ ሊሰጡ ከመጡ ወጣቶች አንዷ ነበረች። ከዚህ በፊት አንድ ጊዜ መመረጧን የምትናገረው ቤዛ ይሄኛው ምርጫ የተለየ እንደሆነ ታስባለች።
ከዚህ በፊት አንድ ጊዜ የመመረጥ ድሉ ነበረኝና አሁን ያለው ስርዓት ምርጫው እንግዲህ እስካሁንም በመናየው በአካባቢያችን ሁላችንም ነቅተን የምናየው የምንከታተለው ነገር ስለሆነ ሰላማዊና ዲሞክራሲያዊ ነው። እስካሁን ፍትሃዊ ሆነ ምርጫ ከዚህ በፊት ለየት የሚያደርገው ያው ውጮቹም የተለያዩ ብዙ ፓርቲዎች አሉበትና ያንን በሚገባ እንግዲህ ሰላማዊ ነው። እስካሁን ባየነው ሁኔታ ሰላማዊና ፍትሃዊ ዲሞክራሲያዊ ነው ብዬ አስባለሁ።
በኮሮና ምክንያት ተራዝሞ የቆየው በኋላም በልዩ ልዩ ምክንያቶች ወደፊት የተገፋው ምርጫ ነው ዛሬ መካሄድ የጀመረው። የ2010ን የተቃውሞ እንቅስቃሴ ተከትሎ ከሶስት ዓመታት በፊት ወደ ስልጣን በመጡት በአሁኑ ጠቅላይ ሚኒስትር አብይ አህመድ የመሪነት ዘመን የተካሄደ የመጀመሪያው ምርጫም ነው። ጠቅላይ ሚኒስትሩ መጋቢት 24 2010 ቃለ መሐላ ሲፈጽሙ ቃል ከገቧቸው ነገሮች አንዱም ምርጫ ቦርድን ጨምሮ ገለልተኛ ዲሞክራሲያዊ ተቋማትን መገንባትና ተአማኒ የሆነ ምርጫ ማካሄድ ይጠቀሳል። አገሪቱን የገጠሟት ፈተናዎች ግን የዲሞክራሲያዊ ተቋማት ግንባታን ጨምሮ እየተወሰዱ ባሉ የማሻሻያ እርምጃዎች ላይ ጥላቸውን አጥልተው ቆይተዋል። በተለያዩ አካባቢዎች የተከሰቱ ግጭቶችና የትግራይ ጦርነት ደግሞ ኢትዮጵያ ከተጋፈጠቻቸው ፈተናዎች መካከል ይጠቀሳሉ። ይህም ሆኖ ግን በአብዛኛዎቹ የአገሪቱ አካባቢዎች ዛሬ ምርጫው ተካሂዷል። እዚሁ ፒያሳ አካባቢ ድምጽ ሲሰጡ ያገኘዋቸው ደስታ ቱንታ ምርጫው በፈተናዎች ውስጥም ቢሆን መካሄዱ እጅግ አስፈላጊ መሆኑን ይናገራሉ።
እንደሚታወቀው አሁን ባለው ነባራዊ ሁኔታ ላልከው ብዙ ችግሮች ባሉበት ጊዜ ነው የተደረገ ያለው ማለት። ስለዚህ እነዚህን ችግሮች በሙሉ ይቀርፋል ብዬ ነው ማስበው።
እንዴት?
አንደኛው መንግስት እንደ መንግስት ሆኖ በአገር ውስጥ ቅቡልነት ያለ መንግስት ሲያገኝ መሪ ተመሪን ይመስላል ማለት ነው። ስርዓት እየያዘ ይሄዳል ማለት ነው። አንዳንድ በየቦታው የሚደረጉ አጥፊ ተግባራት እንቅስቃሴ የሚገቱ የሚያስቸግሩ በህግ ጥላ ስር ይሆናሉ ማለት ነው። ስለዚህ ይሄን ለማድረግ ደግሞ ህዝብ የመረጠው መንግስት ትልቅ ሚና አለው። ስለዚህ በዚህ መልኩ መደረጉ በራሱ ትልቅ ድል ነው ማለት ነው። ከዛ በኋላ ያለውን ችግር ለመፍታት ትልቅ አቅም ይሆናል የሚል ሀሳብ ያለኝ
እዚህ በአዲስ አበባ የሚደረገው ምርጫ ከፍተኛ ፉክክር የሚጠበቅበት ለ23 የፓርላማ መቀመጫዎች ብቻ እንኳን ከ220 በላይ እጩዎች የቀረቡበት ነው። እዚህ ፉክክር ውስጥ ካሉበት ፓርቲዎች አንዱ የሆነው የኢዜማ መሪ ፕሮፌሰር ብርሃኑ ነጋ ድምጻቸውን የሰጡት በስራተ ገብርኤል አካባቢ በሚገኝ አንድ የምርጫ ጣቢያ ነው። ፕሮፌሰር ብርሃኑ በዚያ ለተገኙ የውጭ ሀገር ጋዜጠኞች ሲናገሩ ዘንድሮ በኢትዮጵያ የሚካሄደው ምርጫ ነው ብለዋል።
This is the first real meaningful election rather than the sixth election. The previous five were not really elections in any meaningful way. And I hope that it would be at the end of the day it would be equivalent to its bidding, that it is credible, it is a reflection of the popular will. This does not mean there will not be problems, but there would be problems, but hopefully that these are not problems that would change the outcome.
ይህ ስድስተኛው ምርጫ ሳይሆን የመጀመሪያው እውነተኛና ትርጉም ያለው ምርጫ ነው። ከዚህ በፊት የነበሩት አምስት ምርጫዎች በምንም ትርጉም ባለው መንገድ ምርጫዎች አልነበሩም። በመጨረሻም እንደተባለው እንደሚሆን ተስፋ እናደርጋለን። ታማኒና የህዝቡ ፈቃድ የሚንጸባረቅበት እንዲሆን ተስፋ እናደርጋለን። ይህ ማለት ግን ችግሮች አይኖሩም ማለት አይደለም። ችግሮች ይኖራሉ። እነዚህ ችግሮች ግን ውጤቱን የሚቀይሩ እንደማይሆኑ ተስፋ እናደርጋለን። ዋናው አስፈላጊ ነገር የምርጫ የህብረተሰቡን ፍላጎት የሚያንጸባርቅ መሆኑ ነው። የምንፈልገው ተስፋ የምናደርገው ይሄንን ነው። ከቆሳቁስ ጋር የተያዙ ችግሮች እዚያና እዚህ እንደነበሩ እናውቃለን። እነዚህ የምርጫውን ውጤት የሚቀይሩ ጉልህ ችግሮች እንዳልሆኑ ተስፋ እናደርጋለን ነው ያሉት። የኢትዮጵያ ምርጫ የሚካሄድበት ድባብ እንደሚያሳስባቸው የገለጹ አንዳንድ ሀገራትና ዓለም አቀፍ ተቋማት ያንኑ ሲያንጸባርቁ ቆይተዋል። ሁሉም አካል በሕጋዊ መንገድ እንዲሄድ፣ በሰላማዊ መንገድ እንዲንቀሳቀስ ጥሪ አቅርበዋል። ብልጽግናን ወክለው በዚሁ በተለምዶ ሳር ቤት ተብሎ የሚጠራው አካባቢ የተወዳደሩትና ድምጻቸውን የሰጡት የአዲስ አበባ ምክትል ከንቲባ አዳነች አቤቤ ግን እውነታውን ቀርቦ ማየት ይገባል ብለዋል።
እናንተ ለዓለም እየዘገባችሁ ያላችሁት ሚዲያዎች ምርጫው በጣም ዲሞክራሲያዊ ነው፣ ሂደቱ ሰላማዊ ነው፣ ከሁሉ በላይ ህዝባችን ላይ የሚታየው በራስ መተማመን አምኖበት ደስ ብሎት እየመረጠ ባይሆን ኖሮ 11 ሰዓት የተሰለፈ ህዝብ እስከ 3 ሰዓት ድምጽ መስጠት እስከሚጀመርበት ድረስ በጽናት ባልተጠባበቀ ነበር። ይሄ ትልቅ ምስክርነት ነው። ቆሞ እየጠበቀ ነው ያለው። ሁሉም ቦታ ላይ አዲስ አበባ ላይ ኢትዮጵያ ላይ እስካሁን ድረስ ፖርት የተደረገ ዲሞክራሲውን የሚያውቅ ሰላማዊነቱን የሚያውቅ ምንም ነገር የለም። ሌሎች ሂደቶችም በሰላም እየተሄዱ ናቸው። በተለይ ሌላው ሀገር ያላደረገውን ሌላው ዓለም ያላደረገውን በአንድ እጃችን ዲሞክራሲ በሌላው እጃችን ችግኝ እየተከልን አገራችንን እያለበስናት ነው። ይህ በኢትዮጵያ ታሪክ ውስጥ ትልቅ ሂደት ነው።
የዛሬውን ምርጫ ከታዘቡ ዓለም አቀፍ ተቋማት አንዱ የአፍሪካ ህብረት ነው። የህብረቱ የምርጫ ታዛቢዎች ቡድን መሪና የቀድሞው የናይጄሪያ ፕሬዝዳንት ኦሊሴጉን ኦባሳንጆ ጥቅል ግምገማቸውን በአንድ የምርጫ ጣቢያ ለተገኙ ጋዜጠኞች አካፍለዋል።
This election in spite of the handicaps and I will talk about the handicaps in a moment has been a lot better than elections in the past in terms of opening more space for election participation.
ይህ ምርጫ አስቸጋሪ ሁኔታዎች ቢኖሩም ለምርጫ ተሳትፎ የበለጠ ምህዳር ከማስፋት አንጻር ካለፉት ምርጫዎች በጣም የተሻለ ነው። አስቸጋሪዎቹ ሁኔታዎች የጸጥታ ሁኔታ አንዱ አስቸጋሪ ሁኔታ ነበር። የኮቪድ ወረርሽኝም አንዱ አስቸጋሪ ሁኔታ ነበር። የቁሳቁስ አቅርቦትና የጊዜ ጉዳይ ደግሞ በመጠኑ ነው ያሉት። ስድስተኛውን አገራዊ ምርጫ ነጻና ዲሞክራሲያዊ ማድረግ የኢትዮጵያ መንግስት በተደጋጋሚ ከገባቸው ቃሎች አንዱ ነው። ይህንኑ ያስታወሱትና እዚሁ አዲስ አበባ ለጋር አካባቢ በሚገኝ ምርጫ ጣቢያ ድምጽ የሰጡት ፕሬዝዳንት ሳህለወርቅ ዘውዴ መጨረሻው ይሄው እንደሚሆን ተስፋቸውን ገልጸዋል።
ፓርላማን ስከፍት ባለፈው ጊዜ ባደረኩት ንግግር ኢትዮጵያ ውስጥ ምናደርገው ምርጫ ካለፈው የተሻለ እያሻሻለን መሄድ ይኖርብናል ብዬ ነበር። አሁንም ይሄ ምርጫ እዛ ውስጥ እንደሚገባ ተስፋ ነው ማደርገው። በህዝቡ እንደዚህ በብዛት መውጣት በጣም ነው የተደነቅኩት። ይሄ ህዝቡ የራሱን መብት የራሱን ድምጽ ለማሰማት ምንኛ ቆርጦ እንደተነሳ ነው የሚያሳየው። ምርጫ ትልቅ ነገር ነው በዲሞክራቲክ ሂደት ላይ። ነገር ግን የዲሞክራሲ ሂደት አንድ ክፍል ነው። ምርጫ ለራሱ ግብ አይደለም እና ምርጫን የሁሉ ማዕከል አድርገን ምንኖርበት አይደለም። ይሄ ምርጫ ካለቀ በኋላ ሌላ ቀን ነው የሚመጣው። ለዚህ ኢትዮጵያውያን በሙሉ መተባበር አለብን። ኢትዮጵያ ያሉባት ጉዳዮች አድረግ ያለብን ነገሮች በሙሉ ከምርጫ በላይ የሆኑ ናቸው። ስለዚህ ኢትዮጵያውያን አንድ ላይ ሆነን ያሉብንን ችግሮች የምንፈታበት ኢትዮጵያ አንድ ላይ ለሁላችን የምትመች ሀገር የምናደርግበትን ነው።
ዛሬ ምሽት ድረስ የተካሄደው የድምጽ አሰጣጥ ውጤት ነገ በምርጫ ጣቢያዎች ደረጃ መለጠፍ ይጀምራል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የምርጫ ዘገባዎቻችን ይቀጥላሉ። የሰማችሁት ለአብይ ርዕስ ዘገባ ያዝነው ነበር። የትንታኔው መጽሔት ይቀጥላል። በአማራና በደቡብ ክልሎች በሚገኙ በወኪሎቻቸው ከቦታ ቦታ መንቀሳቀስ እንዳልቻሉ እንዲሁም የድብደባና በባጅ መቀማት ወንጀል እየተፈጸመ ስለመሆኑ ተቃዋሚ ፓርቲዎች አቤቱታ ማቅረባቸውን ምርጫ ቦርድ ገልጿል። የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ከገዢው ፓርቲ ውጪ ከሁሉም ፓርቲዎች አቤቱታ አስተናግደናል ብለዋል። በተለይ በአማራና በደቡብ ክልሎች ችግሩ የጎላ መሆኑን የጠቀሱት ሰብሳቢዋ በአፋጣኝ ማስተካከያ እንዲደረግ ማሳሰባቸውንም ተናግረዋል። በአዲስ አበባ በሚገኙ 9 የምርጫ ጣቢያዎች ላይ አስፈጻሚዎች ባለመገኘታቸው ጣቢያው ዘግይቶ መከፈቱንም የገለጹ ሲሆን ከዚህ ውጪ በሁሉም ስፍራ ምርጫው በሰላማዊ መንገድ እየተከናወነ ይገኛል ብለዋል። ኬኔዲ አባተ ዝርዝር ዘገባውን ያሰማናል።
በዛሬው ዕለት የተካሄደውን የምርጫ ሂደት በተመለከተ መግለጫ የሰጡት የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ምርጫው በተካሄደባቸው ስፍራዎች ሁሉ ሂደቱ ሰላማዊ ሆኖ መቀጠሉን ተናግረዋል።
በጣም በሚያስደስት ሁኔታ አንድም የጸጥታ ችግር አልገጠመንም ማለት እችላለሁ። አንድ ጣቢያ ላይ ብቻ አምቦ አንድ የሚባል የምርጫ ክልል ላይ አንድ ጣቢያ ላይ በደረሳቸው መረጃ ትንሽ በመደናገጥ ምንም የተፈጠረ ነገር የለም። ለጊዜው አስፈጻሚዎቻችን ገለል ብለዋል። ግን እናስቀጥለዋለን ብዬ ነው ተስፋ ማደርገው፣ ምክንያቱም ከባድ ችግር የለም። ከዚህ በተረፈ ምርጫው መደረግ ባለባቸው ቦታዎች በሙሉ ፍጹም ሰላማዊ በሆነ ሁኔታ ዜጎች እየመረጡ ይገኛሉ።
በአዲስ አበባ በሚገኙ 9 የምርጫ ጣቢያዎች ላይ አስፈጻሚዎች ባለመገኘታቸው የድምጽ አሰጣጥ ሂደቱ ዘግይቶ እንደተጀመረም ሰብሳቢዋ ወይዘሪት ብርቱካን ገልጸዋል።
አዲስ አበባ ላይ 9 የሚባሉ የምርጫ ጣቢያዎች ኃላፊነት የጎደላቸው በትላንትናው ዕለት ሁሉ መረጃ የተሰጣቸው ኢንስትራክሽን የተሰጣቸው አስፈጻሚዎች በቦታው ሳይገኙ ጣቢያው ሳይከፈት ቆይቷል። ያው ግን ምርጫ ቦርድ እንደውም በጣም የተሻሉ የሚባሉ በ9 ጣቢያዎች 27 አስፈጻሚዎች መድበናል። በአሁን ሰዓት በነዛ ዘግይተው በጀመሩት የምርጫ ጣቢያዎች ላይ ምርጫው ተጀምሯል ማለት ነው።
በተለያዩ አካባቢዎች ያጋጠሙ የምርጫ ቁሳቁስ እጥረቶችን ቦርዱ እየቀረፈ መጓዙንም በመግለጫቸው ያነሱት ወይዘሪት ብርቱካን የድምጽ መስጫ ወረቀቶች እጥረት ጎልቶ የተስተዋለው በቤኒሻንጉል ጉሙዝ ክልል አሶሳ ከተማ እንደሆነና ቦርዱ የኢትዮጵያ አየር መንገድን በመጠቀም ችግሩን በፍጥነት እንደሚቀርፈው ዛሬ ቀትር ላይ በሰጡት መግለጫ አንስተዋል። ወይዘሪት ብርቱካን የምርጫ ሂደቱ ዋነኛ ተግዳሮት አድርገው ያቀረቡት በተለይ በአማራና በደቡብ ክልሎች የሚገኙ ወኪሎቻቸው ከቦታ ቦታ መንቀሳቀስ እንዳልቻሉ እንዲሁም ድብደባና ሌሎች ወንጀሎች እየተፈጸሙባቸው ስለመሆኑ ተቃዋሚ ፓርቲዎች አቤቱታ ማቅረባቸው ነው። ይህ አቤቱታ ከገዢው ፓርቲ ውጭ ባሉት ሁሉም ፓርቲዎች መቅረቡንም ነው የተናገሩት።
3 ክልሎች ላይ ሁለቱ በጣም አሳሳቢ በሆነ ደረጃ፣ አንዱ ደግሞ መለስተኛ በሆነ ደረጃ በጣም ከፍተኛ ስጋት የሚፈጥር ሁኔታን ተመልክተናል። አንዱ በአማራ ክልል ነው፣ ሁለተኛው በደቡብ ክልል ነው። እነዚህ ሁለት ቦታዎች ላይ የፖለቲካ ፓርቲ ወኪሎች ወይም ደግሞ ኤጀንቶች ከቦታ ቦታ በፈለጉበት አግባብ መንቀሳቀስ እየቻሉ እንዳልሆነ፣ ድብደባ እየተፈጸመባቸው እንደሆነ፣ ባጅ እየተቀሙ እንደሆነ፣ ከዛም ደግሞ አልፎ ወደ ጣቢያ ሊጠጉ የማይችሉበት ሁኔታ እየተፈጠረ እንደሆነ በጣም ከቁጥር የበዛ በጣም ብዙ አቤቱታ ከሁሉም ፓርቲዎች በገዢ ሲቀር ማለት ነው ተቀብለናል።
ይህ ድርጊት በምርጫው ሂደትና ውጤት ላይ ተጽዕኖ የሚኖረው በመሆኑ ሊቆም እንደሚገባ ቦርዱ ማሳሰቢያ መስጠቱንም ነው ሰብሳቢዋ ያነሱት።
ይሄንን እንዲያስተካክሉ እንዲፈቱ ለክልሉ አስተዳዳሪዎች ነግረናል። ይሄ ካልተፈታ ቶሎ ተስተካክሎ ፓርቲዎች እጩዎቻቸውን የእጩ ወኪሎችም በቦታው በጣቢያ እንዲገኙ ካልተደረገ በአጠቃላይ የሂደቱንም የውጤቱንም ታማኒነት ችግር ላይ እንደሚጥለው ማወቅ አለባቸው። ስለዚህ ማስተካከያ በአፋጣኝ ማድረግ እንዳለባቸው የታችኛው የአስተዳደር ክፍል በተጨማሪም ደግሞ አንዳንድ ጊዜ የሕግ አስፈጻሚዎች ይህን አይነት ተግባር በፖለቲካ ፓርቲ ወኪሎች ላይ በእጩ ወኪሎች ላይ ከመፈጸም አሁኑኑ መታቀብ እንዳለባቸው ቦርዱ ማስገንዘብ ይፈልጋል።
በተያያዘ ዜና የደምጽ አሰጣጥ ሂደት በጊቶ የተጀመረባቸው የቁሳቁስ እጥረትና መሰል ችግሮችን የተስተዋሉባቸው ጣቢያዎች በመኖራቸው ምርጫው በተካሄደባቸው በሁሉም የኢትዮጵያ ስፍራዎች እስከ 3 ሰዓት የደምጽ መስጠት ሂደቱ እንዲቀጥል ቦርዱ መወሰኑን የቦርዱ ኮሙኒኬሽን ኃላፊ ሶሊያና ሽመልስ በሰጡት መግለጫ አስታውቀዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን እናመሰግናለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ ዋና አዘጋጅ አሉላ ከበደ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ከጠዋት ጀምሮ በየምርጫ ጣቢያዎቹ ተዘዋውረው የተመለከቱትን ሊያካፍሉን ዘገባዎቻቸውን ያደረሱንን የሪፖርተራችንን ዘገባዎች የምናዳምጥበት ሰዓት ላይ እንገኛለን። አዲስ አበባ የምርጫ ጣቢያዎች ነው የምንነሳው። በአዲስ አበባ ከተማ በየካና ቦሌ ክፍለ ከተሞች የድምጽ አሰጣጥ ሂደቱ በሰላማዊ ሁኔታና የኮቪድ-19 መከላከያ መንገዶችን ተግባራዊ ባደረገ መልኩ የተከናወነ ነበር ትለናለች። በምርጫ ጣቢያዎቹ የተገኘችው ፀሐይ ዳምጠው ተጨማሪውን ታስደምጣለች።
የአዲስ አበባ ከተማ ነዋሪዎች ከሌሊቱ ከ11 ሰዓት ተኩል ጀምሮ ለሚቀጥሉት 5 ዓመታት ይመራኛል ያሉትን እንደራሴ ለመምረጥ ተሰልፈው ተራቸውን ሲጠባበቁ ነበር። ወይዘሮ ሰላማዊት አበራ በየካ ክፍለ ከተማ ወረዳ 6 የምርጫ ክልል 15 ድምጽ የሰጡ እናት ናቸው። ይህ ሀገራዊ ምርጫ ድምጽ ሲሰጡ ሁለተኛቸው መሆኑን ተናግሯል።
ጀመራ ምርጫ 97 አሁን እንግዲህ ለኔ ለሁለተኛ ጊዜ ነው የመጣሁት ማለት ነው። ዋናው ሰላም ነው ለሀገራችን እና ይበጃል ለሚለው ድምጼ ለመስጠት ነው ዛሬ የመጣሁት። አስቤበት በቃ።
ወጣት ምዝጋናው በላይ በቦሌ ክፍለ ከተማ ወረዳ 7 የምርጫ ክልል 17 ጣቢያ 1 ኃላፊ ነው። ህዝቡ በሰዓቱ ድምጽ መስጠት ጀምሯል ካለ በኋላ የኮቪድ ፕሮቶኮልን ባገናዘበ መልኩ የምርጫ ሂደቱ መከናወኑን አብራርቷል።
ኮቪድ ፕሮቶኮል አሁን ባለው ነባራዊ ሁኔታ ተለመጠን ርቀትን እናስጠብቃለን። ማስክ ያረጋሉ እና ሳኒታይዘር ከተረጩ በኋላ ነው ወደ ውስጥ የሚገቡት። ሌላው ግን ሙሉ በሙሉ ያለው እዚህ ፕሮቶኮል ከድምጽ መከለያ ጀምሮ በጠቅላላ ኮቪድ ፕሮቶኮልን ያሟላ ነው።
የምርጫ ጣቢያዎች አካል ጉዳተኞችን ያላማከሉ ናቸው ያሉት ደግሞ ሻለቃ ጸጋይ ታደሰ ናቸው።
ምርጫ ለኢትዮጵያ አስፈላጊ እንደሆነ አምናለሁ። ይበጀኛል ይጠቅመኛል ያልኩትን ፓርቲ መርጫለሁ። ጫው ሂደት የህዝቡ እንቅስቃሴ ጥሩ ነው። ህዝብ አወጣጡም አመጣጡም ጥሩ ነው። ምርጫው በአካል ጉዳተኞች ዙሪያ ጉድለት አለው ብዬ ነው የምወስደው። አካል ጉዳተኛ በሀገራችን ላይ ከ20 ሚሊዮን በላይ አካል ጉዳተኛ አለ። መናገር የማይችል የማስማት የተሳነ ብዙ አለ። እዚህ ያለንበት ምርጫ ጣቢያ ላይ ራሱ የምልክት ቋንቋ የለም። ለአካል ጉዳተኞችም ቅድሚያ ከመስጠትም አንጻር በጣም ዘገምተኛ ነው። እኔ ራሴ አንድ ሰዓት ቆሜ ነው ከበሩ ላይ የገባሁት። ይሄ ችግር አለ እንጂ ምርጫው ጥሩ ነበረ።
በአጠቃላይ ተዘዋውሬ የተመለከትኳቸው የምርጫ ክልሎች የምርጫ ሂደቱ በሰላማዊ መንገድ ሲከናወን ነበር። እንዲሁም የኮቪድ-19 መከላከያ መንገዶች ላይ ትኩረት መሰጠቱን ተመልክቻለሁ። ለአሜሪካ ድምጽ ፀሐይ ዳምጦ ከአዲስ አበባ።
ፀሐይ ዳምጦን ለዘገባዋ እናመሰግናለን። አሁን የምርጫውን ውሎ ወደ አዳማ ወስደን ከዚያ ነው የምናስደምጣችሁ። ዛሬ በምስራቅ ሸዋ ዞን አዳማ ከተማ የምርጫ ሂደትን የአሜሪካ ድምጽ ዘጋቢ ገልሞ ዳዊት ዞሮ ተከታትሎታል። በየምርጫ ክልሉ ሰዎች ከጠዋት ተነስተው ድምጻቸውን ሲሰጡ እንደነበር ገልጾ፣ በአንዳንድ የምርጫ ታዛቢዎች ደግሞ በጊዜ እንዳልተገኙ አስተባባሪዎቹን ጠቅሶ ነግሮናል። ከርሱ እንስማ ቀሪውን።
ዛሬ ከነጋቱ 10 ተኩል ጀምሮ እስከ ጠዋት 1 ሰዓት ድረስ ባዳማና ዙሪያዋ ከባድ ዝናብ ነበር። ብዙዎች የምርጫ ካርድ የወሰዱ ዜጎች በዝናብ ውስጥ ወደ ምርጫ ጣቢያ ሲሄዱ ተስተውለዋል። በአዳማ ከተማ ክፍለ ከተሞች ማለትም በእንደነ ደምበላና ቦሌ የመሳሰሉ ክፍለ ከተሞች ባሉ የምርጫ ጣቢያዎች አልፎ አልፎ የመራጮች ብዛት ከምርጫ አስፈጻሚዎች ጉልበት በላይ ነበሩ። ለምሳሌ በቦሌ ደደቻ አራራ ቀጠና 4 የምርጫ ጣቢያ ውስጥ ተመሳሳይ ችግር መከሰቱን የጣቢያው አስተባባሪ አቶ ኃይሉ ያደቻ ይናገራሉ።
በፊትም ስመዘገ ቀደም 3 ሰው ነበሩ ትክክል ነው አሁን 3 ናቸው ግን አሁን ያኔ ህዝቡ ምርጫ ካሉ ለመሰረጅም ቀስለ ነበር ይሄና ላጫነቃቸው ነገር አይደለም ነበር ቀስ ይያሉ ነው የመጡት ዛሬ ደግሞ ምርጫ አንድ ቀስሎ ነው ከ13 እስከ 12 ሰዓት ስለሆነ ለዛም ሲባል ነው ይሄ ነገር መጫነቅ የመጣው እንጂ እነሱ መሆን እየሄዱበት ነው ጥሩ ነገር ነው ያለው
ሌላው በምርጫ ጣቢያዎች ካስተባባሪዎች የሰማሁት የተፎካካሪ የፖለቲካ ፓርቲ ተወካዮች በጊዜ አለመገኘት ነው ለምሳሌ በአዳማ ከተማ ደንበላ ክፍለ ከተማ ረጫ ቀበሌ ምርጫ ጣቢያ ይህ ሁኔታ እንደከተማቸው የጣቢያው የፍተሻ ኃላፊ አቶ አሰፋ ገመቹ ይናገራሉ
ተፎካካሪ ፓርቲዎች አልተገኙም ግን ታዛቢዎች ባገኙበትና ነዋሪ ባለበት ቦክሱ ታይቶ ነው ተከፍቶ ሰው እንዲመርጥ የተደረገው የነሱ ተወካዮችም ታዛቢዎችም የሉም ያው መንግስት በወከለ ታዛቢዎች ነው እስካሁን እየተካሄደ ያለው ዝናቡ ነበር ትንሽ ሰው እንትን ያለብን ሰልፍ ብዙ ነበር ጠዋት ከዛ በኋላ ሁሉም ነገር በሰላም እየሄደልን
በጸጥታ ረገድ አዳማ ዛሬ ብዙ እንቅስቃሴ ሳይታይባት የዋለች ስትሆን መራጮች የሰላም ሁኔታ ጥሩ እንደነበር ተናግረዋል ለአሜሪካ ድምጽ ገልሞ ዳዊት አዳማ
ገልሞ ዳዊትን እናመሰግናለን የአዳማን የምርጫ ሁኔታ ስላስደመጠን አሁን ደግሞ እስቲ ከአዳማ ወደ ደብረ ብርሃን ነው ሰዳችሁ ምርጫውን ለመዘገብ ከዋሽንግተን ዲሲ ወደ ኢትዮጵያ የተጓዘው ዘጋቢያችን ደረጀ ደስታ ዛሬ ደብረ ብርሃን ነው ቀሪውን በዘገባው አስደምጠናል
ዛሬ ማለዳው ላይ ደብረ ብርሃን በተገኘውባቸው የምርጫ ጣቢያዎች እንዲህ ያሉ ግርግሮችን ማየት የተለመደ ነበር። ሰዎች ከመብዛታቸው የተነሳ የምርጫ አስፈጻሚዎችና ስርዓት አስከባሪዎች የተቸገሩባቸው ቦታዎችንም ተመልክቻለሁ። በተለያየ አቅጣጫ የተጨናነቁ ሰልፎችን መልክ ለማስያዝ አስተባባሪ ሆነው በቦታው የተገኙ ሰዎችም ነበሩ። ከነዚህ አንዱ አቶ ሰሙን ጉስታምሩ ወልደ ሰማያት ናቸው። ስለ ሁኔታው ጠየቋቸው።
እንግዲህ እዚህ ያለው ጠቅላላ በደብረ ብርሃን ዘጠኝ ቀበሌዎች አሉ። እና አሁን የቀበሌ 6 ነው የሚባለው አሁን ያለንበት ቦታ ማለት ነው። ስለዚህ ሁሉም በየቀጣ ነው ማለት ነው። ያው ተለጥፏል እንደምታየው ከዚያ በኋላ ሰው በነቂስ መታወቂያቸውን ይዘው ከዚያ በኋላ የምርጫ ካርዳቸውን ይዘው ያው እየመረጡ ይገኛሉ።
እዚህ አካባቢ ምንድን ነው የሚታየው? ግርግር ይታያል።
ግርግሩ ምንድን ነው? የሰልፍ አሰላለፍ ነው። ምክንያቱም አንደኛው ቅዳኛውን ለምታይ ቅዳኛው መስመር የመጡ ናቸው። ሌላው ደግሞ ታችኛው መስመር የመጡ ናቸው። አመጣጡ ማለት ነው። ከዚያ በኋላ ይሄን ደግሞ የተሳለጠ እንዲሆን ያው አሁን ቆርጠን እንደምታየው እዚህ አደራጅተናል ማለት ነው።
ወደ ሰልፈኞቹ ተጠጋውና የውል ሰላምታ ሰጠኋቸው።
ሰልፉ እንዴት ነው? ስንት ሰዓት ነው የመጣችሁት?
የመጣነው 12 ሰዓት ነው የመጣነው።
12 ሰዓት እስካሁን ተሰልፋችኋል? 2 ሰዓት ነው።
አዎ ተሰልፋለሁ።
እና ቢቆይም ትቆያላችሁ?
ቆያለሁ። እንዳውሽ ፈረ ይባላል። ቀበሌ 06 ቀጣና 4 መምረጫ ያስፈልገኝና የው መብቴንና ግዴቴን በማወቅ የራሴን ሆኖ በትክክል ይመራኛል የምለው መንግስት ለመምረጥ
ምንድነው መመዘኛ ለምርጫ
የመመዘኛው ከሚናገሩትና ከሚያደርጉት ይሄንን ያሙ ያው ለኢትዮጵያ አስፈልጓታል ልጅ መስፈርቱን ያሟላሉ ብዬ ማስባቸውን ያው ምርጣን ልጅ አስባለሁ።
ሌላኛው ያነጋገርኳት የደብረ ብርሃን ዩኒቨርሲቲ ተማሪ ከቤተሰቧ ጋር 7 ሆነው መምጣቷን ነግራኛለች።
ቤተካን ይባላል። ጣት 10 ሰዓት ላይ መጣን።
አሁን ገና መውጣትሽ ነው ማለት ነው?
አዎ
2 ሰዓት አልፏል አይደል?
አልፋ ነበር። ቀበሌ 5
ምን ምን ጠየቁሽ? መተሽ ለመምረጥ ትሞክሪ?
ኦሪንቴሽን አንቺ ሰጡ ነበር መጀመሪያ ላላወቀ ምናምን ነገር። ያው እኛ ግን ሚዲያም ስለ መጀመሪያ ስለያየ አብዝም አላስቸገረንም። ችግር የለው።
የገጠመሽ ችግር ነበር?
አይ ምንም።
የደብረ ብርሃን የምርጫ ክልል ጽፈት ቤት ኃላፊ የሆኑትን አቶ ተስፋሁን መሐመድንም በደብረ ብርሃን ስላለው ጠቅላላ የምርጫ ይዘት አነጋግሬያቸዋለሁ። በቅድሚያ ስለ ውጭ ሀገር ወይም ዓለም አቀፍ ታዛቢዎች ጉዳይ አነሳውባቸው።
እንግዲህ አሁን ያው የኛ አንድ ምርጫ ክልል ናት። በደብረ ብርሃን ምርጫ ክልል ነው። ያው በ106ቱ ጣቢያ ነው። ትላንትና አመልክተዋል። ከአፍሪካ ውስጥ የመጡ ከውጭም ከሌሎች ሀገሮች የመጡ አመልክተው ሁሉም ፋሲሊቴት ተደርጎላቸው የሚሄዱበትን ቦታ ከመጫው የትኛው እንደሚመቻቸው ነግረው ሳምፕል መርጠው እንደሚሄዱና እዛም ላይ እንደምናደርሳቸው ሁሉንም ነገር እንዳሟላንና እንዳመቻቸንላቸው አመቻችተንም ያው ይሄዱ እንደሆነና እየታዘቡ እንደሆነ ነው።
ምን ያህል እንደሆነ ይታወቃሉ?
እንግዲህ ያው ለጊዜው በእኛ አንድ ክልል ውስጥ 4 ታዛቢዎች አካባቢ መተው ሪፖርት አድርገውልናል። ሌሎች ታዛቢዎችም አሉ። የሀገር ውስጥ ታዛቢዎች አሉ፣ ሲቪክ ማህበራቶች አሉ። በቁጥር ባይታወቁም በየጣቢያው ውስጥ ያሉ ታዛቢዎችም አሉ። ሁሉም ፓርቲዎች ያስቀመጧቸው ታዛቢዎች አሉ። ሁሉም ባንድ ላይ ተንቀሳቃሹም ቋሚውም ሁሉም የየራሱን ድርሻ እየተወጣ ነው ያለው። ሁሉም ላይ ቀመጡ አይቀመጡ ይሄን ለማረጋጋት እንግዲህ እዚህ ጋር ቢሮ ሆኜ ሁሉንም ነገር ማጣራት ስላልቻልኩኝ፣ ግን ሁሉም እንዲያስቀምጡ ተስማምተን ከምርጫው ከመጀመሩ በፊት ተስማምተን ጨርሰናል። ከፓርቲ ከተፎካካሪ ፓርቲዎችም ጭምር ማለት ነው።
እዚህ አሁን እንደምመለከተው ከሆነ እንግዲህ ትንሽ ግርግር አለ፣ ሰው ብዛት አለው፣ ትንሽ ግራይ መጋባት ነገር ያለ ይመስላል። ምንድነው የዚህ ችግር ምክንያት?
እንግዲህ ያው ማህበረሰቡ እንዲመርጥ መነሳሳቱ ጥሩ ሆኖ ሳለ አንዴ ነው የመጣው። አንድ ምርጫ ጣቢያ ላይ 500 ነው መመዝገብ ያለበት። እስከ 1300 የመዘገቡ አሉ፣ እስከ 1000 የመዘገቡ አሉ። እነዚህ አንዴ የመጡብን በአንድ ጊዜ ማለት ነው። ስለዚህ ያን ለማስተናገድ ደግሞ ሰው ያው በቶሎ መርጦ ወደ ቤቱ እንዲሄድ ይፈልጋል። ስለዚህ ሁሉም ተሎ መርጦ በሚሄድበት ሰዓት ግርግር ሳይሆን የሰልፎች እንትን ነው። ያው አሁን እንደምታዩ በጥሩ ሁኔታ ላይ ነው ሰልፎ ያለው። አስተናባሪዎቻችንም በጥሩ ሁኔታ በስነ ምግባር በተሞላበት መንገድ ያለምንም እንትን እያስተናገዱ ነው ያሉት እና ሁሉም ተሰብስቦ ባንዴ በመምጣቱ ነው የሁሉም የምርጫ ጣቢያ እና ጧት በጧት መርጦ ለመሄድ ስለፈለገ ነው እንጂ ከዛ ውጪ ብዙም የጎላ ምንም ነገር አልገጠመንም።
ዛሬ ውጤቱን ለመግለጽ ዝግጁ ናችሁ? በዚህ አይነት መንገድ ከቀጠለ ታጠናቀቃላችሁ?
እንግዲህ ያው ይሄ ሰልፍ እስኪያልቅ ድረስ ስራ እንሰራለን። ሰልፉ እስኪያልቅ ድረስ ማለት ነው። ከሰዓቱ ውጪ የመጣ ካለ ይቆረጣል። ከሰዓቱ ውጪ ግን ሰልፉ እስኪያልቅ ድረስ እንሰራለን፣ በምርጫ ቦርድ ህግ መሰረት ማለት ነው።
በደብረ ብርሃን 106 የምርጫ ክልሎች ውስጥ 73000 ሰዎች ድምጽ ለመስጠት የተመዘገቡ መሆኑን ተመልክቷል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ከሰሜን ሸዋ ደብረ ብርሃን።
ደረጀ ደስታን እናመሰግናለን። አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት የሚተላለፍላችሁን የሰኞ ምሽት ዝግጅታችንን ነው። አንድ ማስተካከያ አለን። ትግራይ የተከሰተውን ግጭት ተከትሎ በሰሜን ትግራይ የስደተኞች መጠለያ ይኖሩ የነበሩ የኤርትራ ስደተኞችን ወደ ደቡብ ትግራይና ሌሎች አካባቢዎች እያዛወረ መሆኑን የኢትዮጵያ መንግስት ማስታወቁን በዘገብንበት የትናንት ምሽት ሪፖርት መግቢያ ላይ የኤጀንሲው ዋና ዳይሬክተር አቶ ተስፋሁን ጎበዛይ ለስደተኞቹ ይደረግ የነበረው ድጋፍም አለመቀነሱን ተናግረዋል በሚል እንዲስተካከል ከይቅርታ ጋር እንጠይቃለን። አሁን ወደ ተከታዩ ዘገባ እናልፋለን። ወደ መቀሌ ነው የምንወስዳችሁ። ከ547ቱ የፓርላማ መቀመጫዎች 69ኙን በሚወክሉ ቦታዎች ምርጫው ወደ ጳጉሜ አንድ ተዘዋውሯል። በትግራይ ክልል ደግሞ ምንም አይነት ምርጫ አልተካሄደም። ሆኖም በመቀሌ የሚገኙ ነዋሪዎች በኢትዮጵያ እየተካሄደ ያለውን ሀገራዊ ምርጫ በተመለከተ ምን አስተያየት አላቸው ሲል የመቀሌው ዘጋቢያችን ሙልጌታ አጽብሃ ጠይቆ ነበረ። በተከታዩ ዘገባ ያስደምጠናል።
በዛሬው ዕለት ምርጫ ካልተካሄደባቸው የኢትዮጵያ አካባቢዎች አንዱ የትግራይ ክልል ነው። ምርጫው አስመልክቶ አስተያየት ለማግኘት ለብዙ ሰዎች እየጠየቁ ሲሆን ብዙዎቹ ፍቃደኛ እንዳልሆኑና ፍላጎት እንደሌላቸው ገልጸውልኛል። አስተያየት የሰጡኝ አቶ አፈወርቅ ነጋሽ የተባሉ የከተማዋ ነዋሪ ግን በትግራይ ክልል ስለ ምርጫ ማውራት ቅንጦት ነው ብለዋል። እኛ የምንፈልገው በአሁኑ ጊዜ የጥይት ድምጽ የማንሰማበት የሰላም ንፋስ የሚነፍስበት ሁኔታ እንዲፈጠርልን ነው በማለት ነው የተናገሩት።
እኛ ክልል ውስጥ እና ሌሎች ክልሎች ሶስት ክልል በኢትዮጵያ ውስጥ እንደማይደረግም ሰምተናል። ስለዚህ እኛ ብዙም ስሜት ላይ ሰጠን ይችላል። በግለሰብ ደረጃ የሚያሳስበው በጦርነት ውስጥ ሆነን፣ በችግር ውስጥ ሆነን፣ በረሃብ ውስጥ ሆነን፣ ነገሮች በተዘጉበት ውስጥ ሆነን፣ በጨለማ ውስጥ ሆነን ስለ ምርጫ የምናወራበትና የምናስብበት ጊዜ አይደለም። አሁን የቅንጦት ሆኖ ስለሚሰማን ማለት ነው። ምክንያቱም የሚያስፈልጉን ብዙ ነገሮች እያሉ ስለ ምርጫ የምናስብበት ጊዜ አይደለም። አሁን የምናስብበት ጊዜ ከጦርነት ነጻ የሆነች ሰላም የሰፈነባት ከተማና ሰላም የሰፈነበት ክልል እንዲኖረንና
ሰላማዊ ሆነ ኑሮ እንድንኖር።
ሌላው አስተያየት የሰጡኝ የአረና ለዲሞክራሲና ለዓለምነት ፓርቲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ ናቸው። መጀመሪያውም በኢትዮጵያ ምርጫ ሲራዘም የአንድነት መንግስት በመመስረት እንጂ ገዢው ፓርቲ ብቻ የሚመራው መንግስት ምርጫ ማዘጋጀት አይችልም የሚል አቋም ይዘን ነበር ብለዋል።
ትላልቅ የፓርቲ መሪዎች በርካታ በሺዎች የሚቆጠሩ የፖለቲካ ፓርቲ አባላት በተሳተፉበት ምርጫ ማካሄድ ማለት ብቻዬን ልወዳደርና ብቻዬን ልዝረፍ ማለት ነውና ጉዳይ ትክክል አይደለም ዘን እንደ መድረክም ደንጸ ነው ነበር። በዚህ መሰረት እንደ መድረክ አባላት የአረና አባላት በአዲስ አበባ ምርጫ ጣቢያዎች ልወዳደር ነበር ባለፉት ሁለት ምርጫዎች። አሁን ያልተወዳደርንበት ምክንያት አንዱ ይሄ ነው። ይሄ ምርጫ መምራት ያለበት ብልጽግና ሳይሆን መምራት ያለበት የአንድነት መንግስት ተቋቁሞ ተቋማትን ገለልተኛ ሆኖ መመራት አለበት የሚል
በትግራይ ክልል ጦርነት ያለ በእሳቸው አገላለጽ ወረራና የዘር ፍጅት እየተካሄደ ያለ በመርጫው መሳተፍ ወረራውን መደገፍ ነው ብለን ነው የምናምነው ብለዋል።
በትግራይ እየተካሄደ ያለው ወረራ እየተካሄደ ምርጫ ማካሄድ ትክክል አይደለም። ምክንያቱም ህዝብ በጅምላ የገደልክ ያፈናቀልክ የደፈርክ ምርጫ ካይዳለ ማለት ቀልድ ነው። መጀመሪያ ሰላምና የተረጋጋ ነገር ማምጣት አለበት። በትግራይ ብቻ ሳይሆን በሚሻንጉልም በኦሮሚያም ያለው ሁኔታ ለምርጫ የሚያች አይደለም።
በምርጫው የተሳተፉ ፓርቲዎችም ዓለም እየተናገረበት ስላለ የትግራይ ቀውስ በምርጫ ክርክር ይሁን በሌላ ጊዜ ሲያወግዙና ሲናገሩ አላየሁም። ስለዚህ ይህ አሳዛኝ ነው ብለዋል አቶ አምዶም ገብረስላሴ። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
ሙልጌታ ጽባህን ላደረሰን ዘገባ እናመሰግናለን። አድማጮች ደግሞ አሁን ወደ ባህር ዳር ነው የምንወስዳችሁ። ዘጋቢያችን አስቴር ምስጋናው ከጧቱ 12 ሰዓት ጀምሮ በተከፈቱ የምርጫ ጣቢያዎች ተዘዋውራ በጧቱ ልዩ ፕሮግራማችን አካፍላናለች። አሁን ደግሞ ለምሽቱ ያስተናዳችሁን ዘገባ እንደሚከተለው ታቀርባለች።
የምርጫ ጣቢያ ወጣችሁ
በዘጌ መሸንቲ የምርጫ ክልል ውስጥ ዘጌ አፋፍ ከተማ አካባቢ ያሉ ነዋሪዎች ለምርጫ የተጠሩት ከላይ በሰማችሁት ድምጽ ነበር። ከባህር ዳር ከተማ በየብስ በ23 ኪሎ ሜትር ርቀት ላይ የምትገኘው ገዳመ ዘጌ ኦራ ምርጫ ጣቢያ ላይ በተገኘንበት ሰዓት ያገኘናቸው እናቶች ልጆቻቸው በሰላም ወጥተው እንዲገቡ ያደርጋል ያሉትን ፓርቲ መምረጣቸውን ገልጸውልኛል።
ኑሮም ይሻሻል ከሆነ እኛም ደግሞ በእድሜያችን እንግዲህ ማሽ እየተቃረበ ነው ደግሞ ያለበሳቀቅ በልተን ጠጥተን ተደስተን ምንኖር ከሆነ ደስ ይለኛል።
ተዘጋጅተው ነበር ለመምረጥ
ነው። እኛም ያስደስተን መንግስት ይሁን እንጂ እንቺ ምን አገባኝ ብቻ እኔን የማይጎዳኝ እኔ ማራ የማልጠማ ልሁን በኑሮ የደስታ ላይ መቼም አንድ መሃይም ነው ወስጀከተቻለሁ።
አገራችን አማን እንዲሆን ልጆቻችን ባሉበት ሰርተው እንዲበሉ
በባህር ዳር ከተማ ምርጫ ክልል በ144 የድምጽ መስጫ ጣቢያዎች ውስጥ ከ37000 በላይ መራጮች ድምጽ ሲሰጡ ውለዋል። የወንድማቸውን ሀዘን ሳይጨርሱ ለመምረጥ የመጡ ወይዘሮ ይታይሽም ሀገር ከሁሉ በላይ መሆኗን ይናገራሉ።
እንግዲህ እኔ ከምፈልገው ጆል ሁለቱም
የምርጫ ጥቅም እንደነ
ሀገር ሰላም እንድትሆን ጥሩ አመራር እንዲኖር ነው ምርጫው።
እንደማይወት ሀዘንተኛ ነው
ግድ ስለሆነ አስተዳዳሪ አስፈልጊ ነው ሀገሪቱ ረኛም ያስፈልገናል ሁለቱም ምርጫው።
ድምጻቸውን ሲሰጡ ያገኘናቸው የአማራ ብሔራዊ ንቅናቄ አብን የቀድሞው ሊቀመንበር ዶክተር ደሳለኝ ጫኔ የምርጫውን ውጤት በጸጋ ለመቀበል መዘጋጀታቸውን ገልጸዋል።
ይመራኛል ምለውንም ፓርቲ ምርጫማ ስለታገለለት የነበረውም ከጥሬ የስልጣን ግብግብ ይልቅ ህዝብ ያሸንፍበት ዲሞክራሲያዊ ስርዓት እንዲመሰረት ነው። ህዝባችን የሚሰጠውን ማንኛውም ውሳኔ ድምጽ አብን አክብሮ የሚቀበል መሆኑ እኔም በመወዳደርበት ምርጫ ጣቢያ የሚመጣውን ውጤት ፍትሃዊ እስከሆነ ድረስ አክብሬ የሚቀበል መሆኑን መግለጽ ፈልጋለሁ።
የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ዶክተር ድረስ ሳህሉ ተመሳሳይ ሀሳብ አንጸባርቀዋል።
የዲሞክራሲያዊ ምርጫ መገለጫ ውጤትን በጸጋ መቀበል ነው። ካሸነፍኩም ደስ ይለኛል፣ ከተሸነፍኩም በጸጋ ህብረተሰቡ አላመነብኝም ማለት ነው።
በሁሉም የምርጫ ጣቢያዎች ይህ ዘገባ እስከተጠናቀረበት ጊዜ ድረስ የድምጽ አሰጣጡ እንደቀጠለ ነው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን እናመሰግናለን። የባህር ዳር ነዋሪዎችን አስተያየት ስላስደመጣችን። አሁን ደግሞ እስቲ ወደ አምቦ እንውሰዳችሁ። አቶ ሽመልስ አብዲሳ የኢትዮጵያ ፖለቲካ ከትጥቅ ትግልና ሰልፍ ወደ አዳራሽ እንዲገባና ቅቡልነት ያለው መንግስት እንዲቋቋም እድል ይሰጣል አሉ። በሌላ በኩል በኖኖ ምርጫ ክልል ሰዎች በታጣቂዎች መገደላቸውን ምርጫ ቦርድ አስታውቋል። ናኮር መልካ ከአምቦ ተከታዩን ዘገባ አሰናድቷል።
አመሰግናለሁ። አቶ ሽመልስ አብዲሳ በዛሬው ጧት ከረፋዱ 4 ሰዓት ገደማ በግንጪ ከተማ ተገኝተው ድምጻቸውን ሰጥተዋል። አቶ ሽመልስ በዚህ ወቅትም ለጋዜጠኞች ባደረጉት ንግግር ምርጫው የሚካሄድበት 4 መሰረታዊ ነገሮች እንዳሉ ተናግሯል። ከነሱ መካከል ሽግግሩ ፈር እንዲይዝ ወይም የተሳካ እንዲሆን ለማድረግ የህዝብ መንግስት ተመርጦ ቅቡልነት ያለው መንግስት መመስረት፣ ትጥቅና ትግል ቀርቶ ወደ ውይይት የሚመጣ ወደ አዳራሽ የሚገባ ፖለቲካ እንዲኖር ሲሉም ገልጸዋል። አቶ ሽመልስ በንግግራቸው በህዝብ ድምጽ ያሸነፈ የፖለቲካ ድርጅት የህዝብን ድምጽ አክብሮ መቀበል አለበት ብለዋል። የብልጽግና ፓርቲም በዚህ ጉዳይ እንደተዘጋጁ ገልጸዋል። የተለያዩ ቦታዎች ላይ የጸጥታ ችግሮች አሉ ተብሎ ለሚነሳው የጸጥታ ችግሮች ያሉት በፌስቡክና መገናኛ ብዙሃን ላይ ነው ሲሉም ተናግረዋል አቶ ሽመልስ። ሆኖም አንዳንድ ቦታዎች ላይ ችግሮች ይኖራሉ። ያንን ችግር ከሚፈቱ ነገሮች አንዱ ምርጫ ትክክለኛ የሆነውን ስርዓት በመገንባት ችግሮቹን ለማቃለል ይጠቅማል ሲሉ ተናግረዋል። በግንጪ ሆስፒታል ውስጥ ተገኝተውም 3 ችግኝ ተክለዋል። በአምቦና በግንጪ ከተማ ተዘዋውረን ያነጋገርናቸው በኢትዮጵያ የሚስተዋለው የጸጥታ ችግር እንዲፈታና የወጣቶች ስራ አጥነት እንዲቃለል በቀጣይነት አገሪቱን ተረክቦ የሚመራ መንግስት አበክሮ መስራት ይገባዋል ሲሉ መልእክት አስተላልፈዋል። ዛሬ ጠዋት ላይ ሰልፎች ነበሩ። ከሰዓት በኋላ ግን ተዘዋውሬ ያየሁባቸው ቦታዎች ላይ እነዛ ሰልፎች ቀለዋል። ማለት አሁን ይሄ ዘገባ እስከተጠናቀረበት ማለትም እስከ 11 ሰዓት የምዕራብ ሸዋ ምርጫ ቦርድ አስተባባሪ አቶ ደረጀ አዱኛ እንዳሉን ከሆነ ከ700,000 ሰዎች በላይ ለምርጫው ተመዝግበው ከነዛ መካከል ከ85% በላይ ድምጽ ሰጥተዋል ብለውናል። ከጸጥታ ችግር ጋር በተያያዘ በምዕራብ ሸዋ ኖኖ የምርጫ ክልል ውስጥ 3 ሰዎች በታጠቁ ኃይሎች መገደላቸውን አቶ ደረጀ ተናግረዋል። የገዳዮቹ ማንነት በተመለከተ ታጣቂዎች ከመሆናቸው ውጪ እገሌ ነው ብለው ያነሱት የለም።
ናኮር መልካን እናመሰግናለን ላደረሰን ዘገባ። አሁን ደግሞ እስቲ ከአምቦ ወደ ደቡብ ክልል እንሰዳችሁ። ሐዋሳ ከተማ ላይ እናደርሳችሁ። በሐዋሳ ከተማ 6ኛው ሀገራዊ ምርጫ ከማለዳው ጀምሮ በሰላማዊ ሁኔታ እየተከናወነ መሆኑን መራጮች ለአሜሪካ ድምጽ ተናግረዋል። በአንጻሩ ደግሞ ከቀትር በኋላ የመራጮች ድምጽ መስጫ ወረቀት እጥረት በመፈጠሩ ለመምረጥ ወደ ጣቢያዎች የሄዱ መራጮች ድምጽ ሳይሰጡ ወደ ቤታቸው መመለሳቸውን ገልጸዋል። ቃላቸውን ለአሜሪካ ድምጽ ያሰሙ ተፎካካሪ ፖለቲካ ፓርቲዎችም በእጥረቱ ሳቢያ የዜጎች የመምረጥ መብት ተገድቧል ሲሉ ምርጫ ቦርድን ከሷል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳም ስም ጠቅሰው በሐዋሳ የተከሰተውን እጥረት ባይገልጹም የቁሳቁስ እጥረት እንዳጋጠመ ገልጸው ይቅርታ ተጠይቆ የማስተካከያ እርምጃ እንደሚወሰድም አስታውቀዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ የዚህን ዘገባ ዝርዝር ያስደምጠናል።
በ6ኛው ብሔራዊ ምርጫ ለመሳተፍ በሐዋሳ ከተማ ከተመዘገቡ ከ234,000 በላይ ዜጎች ውስጥ ድምጽ ከሰጡ በኋላ ለቪኦኤ ቃላቸውን ያሰሙት መራጮች ምርጫው ሰላማውና በተረጋጋ ሁኔታ ሲካሄድ እንደነበረ ተናግሯል። በታቡር ክፍለ ከተማ ኢጣቴ 9 ምርጫ ጣቢያ የመጀመሪያው መራጭ የሆኑት አቶ ፍሬው አሬራው የሚከተለውን ተናግሯል።
ይሄ ወሰነው ካርድ ያው አንደኛ የሀገራችን ጉዞን በምርጫችን የምንወስንበት፣ ሁለተኛ ዴሞክራሲያዊ መብቴን ተጠቅሜ ማንን መምረጥ እንዳለብኝ ለጅቼ መምረጥ የምችልበት እለት ነው።
በከተማው የአዲስ ክፍለ ከተማ የፊላደልፊያ ቀበሌ ነዋሪ ወይዘሮ ዙፋን አብርሃምም ይህንን ብሏል።
ምርጫው አሪፍ ነበረ፣ ይበጀናል፣ ይጠቅመናል ያልነውን እኔ መርጫለሁ በግሌ።
ምርጫው በሐዋሳ ከተማ ሰላማውና በተረጋጋ ሁኔታ ሲካሄድ ውሏል ቢባል ከቀትር በኋላ የመራጮች ድምጽ መስጫ ወረቀት እጥረት በመከሰቱ መራጮች ከምርጫ ጣቢያ ድምጽ ሳይሰጡ ወደየቤታቸው ተመልሷል። የመራጮች ድምጽ መስጫ ወረቀት ሳይመጣ 12 ሰዓት በመሆኑ የምርጫው ጊዜ ገደብም ተጠናቀቀ። አስታውቋል። የምርጫ ቁሳቁሶቹ ይመጣሉ ተብሎ በምርጫ ቦርድ በመገለጡ ተስፋ ያልቆረጡ ምራጮች ወደ የምርጫ ጣቢያዎቹ ተመልሶ ሲጠባበቁም ተመልክቻለሁ። የዚህ ችግር ሰለባ የሆኑ ግለሰቦችም ይህንን ብሏል።
አፋጣኝ ምርጫ ቦርድ አልወሰደም እና የዜጎች የመምረጥ መብት እየተነፈገ ነው ማለት ነው።
የምራጮች የድምጽ መስጫ ወረቀት ከኋላ በመድረሱ የባከነ 3 ሰዓታት ተጨምሮ ምርጫው ተራዝሞ የተቋረጠው የምርጫ ሂደትም እንደገና ጀመረ ሲሆን ይህ ዜና እስከተዘጋጀበት ጊዜ ድረስም ምርጫው በሐዋሳ ከተማ እየተካሄደ ነበር።
የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ አዲስ አበባ ከመገኘው ዋና መስሪያ ቤታቸው በሰጡት መግለጫ የሐዋሳ ከተማን ስም ባይጠቅሱም የምርጫ ቁሳቁስ እጥረት መከሰቱን አረጋግጠው ይቅርታ ጠይቋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳ።
ዮናታንን ለዘገባው እናመሰግናለን። ከሐዋሳ በድጋሚ ወደ አዲስ አበባ እንወሰዳችሁ። የቅድሙን ዘገባ ፀሐይ ዳምጠው ነበረች ከአዲስ አበባ ያስደመጠችን። አሁን ደግሞ እስቲ አዲሱ ዘጋቢያችን ኬኔዲ አባተ ተከታዩን ዘገባ ያስደምጣል።
በርካታ የአዲስ አበባ ከተማ ነዋሪዎች ዛሬ ጎህ ከመቅደዱ በፊት ነበር ድምጻቸውን ለመስጠት ወደ ምርጫ ጣቢያዎች ያመሩት። በአራዳ ክፍለ ከተማ ወረዳ 1 በሚገኘው ምርጫ ጣቢያ 6 እና 7 ድምጽ ለመስጠት መጥተው ያገኘኋቸው ወይዘሮ ደብይቱ መንገሻና አቶ ጀማል ናስር ምንም እንኳን ኢትዮጵያ በብዙ አስቸጋሪ ፈተናዎች ውስጥ በማለፍ ላይ ብትገኝም የሚሰጡት ድምጽ ከምንም በላይ የኢትዮጵያን ሰላም እንዲያረጋግጥላቸው ይፈልጋሉ።
መጥፎ ነገሮች ባይከሰቱ ደስ ይለኛል። አንድ ብንሆን ብንተቃቀፍ ወንድም ወንድሙን ባያጠፋ ወገን ወገኑን ባይነክስ ውጭ ጠላት አልመጣብንም።
ከዚህ ምርጫ እንግዲህ ሰላም ነው የምፈልገው። ሰላም ከሌለ ሀገር የለም። ለሰላም ይሁንልኝ መንግስት፣ ለሀገር ይሁንልኝ መንግስትን መምረጥ ነው። እንግዲህ እቺ እንቁ ልሰጠው ነው የሚወጣው።
አስተያየት ሰጪዎቹ ለፖለቲካ ፓርቲዎች ባስተላለፉት መልእክት ፓርቲዎቹ የሚሰጣቸውን ድምጽ በጸጋ ተቀብለው ከምርጫው ውጤት በኋላ በጋራ በመስራት ለህብረተሰቡ አርአያ ሊሆኑ እንደሚገባ ተናግረዋል።
ተከባብረን አንድ ሆኖ ቢሰሩ ያሸነፈውን ደግፈው ያሸነፈውን አቅፈው ለሚቀጥለው 5 አመት ደግሞ ራስን አዘጋጅቶ በኢትዮጵያ ያለው ነገር ይሄ መጥፎ ነገር ከውስጣችን ጠፍቶ የድሮ መልካምነታችን በዚህ ቢቀጥል በጣም ደስ ይለኛል።
ሁሉ ነገር በስክሪፕቱ እንጂ በድንጋይ ጊዜ ፋሽን ወጥቋል። አሁን እንግዲህ ምን ጸጋውን መውደቅም ሆነ መነሳት ሆነ ሹመቴ ሽረቱ ሆነ ጸጋውን ተቀብሎ ለትውልድ አርአያ መሆን አለባቸው እንጂ ሌላ የተዛባ ነገር እንደበፊት ህዝብን መበጠጥ አይሆንም፣ አይቻልም።
በአዲስ አበባ ተዘዋውሬ በጣኘኋቸው የምርጫ ጣቢያዎች መከፈት እስከ 40 ደቂቃዎች ያህል ከመዘግየቱ ውጭ የድምጽ አሰጣጥ ሂደቱ ብዙ መራጮች በተገኙበት በሰላማዊ መንገድ መከናወኑን ታዝብያለሁ። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ላደረሰን ዘገባ እናመሰግናለን። አድማጮች ዌብሳይታችንና ፌስቡክ ገጻችን ላይ ጎራ ብትሉ ደግሞ በምስል እንዲሁም ደግሞ በቪዲዮ የተቀናበሩ ዘገባዎችን ታገኛላችሁ። በድጋሚ ወደ መቀሌ እንወሰዳችሁ። ሌላኛው ዘጋቢያችን ዓለም ፍስሐ በተመሳሳይ የመቀሌ ነዋሪዎችን አስተያየት በምርጫው ላይ ያላቸውን ጠይቆ እንደሚከተለው አሰናድቷል።
ዛሬ በኢትዮጵያ ትግራይን ሳይጨምር 6ኛ ዙር ሀገራዊ ምርጫ እየተካሄደ ነው። በዚህ መሰረት በመላ ሀገሪቱ አንድ ላይ ምርጫ ባለመካሄዱ የፈጠረላቸውን መንፈስ ለመረዳት ሁለት የመቀሌ ነዋሪዎችን ማነጋገር ችያለሁ። እስክንድር ታደሰ የህግ ባለሙያና የመቀሌ ከተማ ነዋሪ ነው። ሌላው አስተያየቱን የሰጠኝ የመቀሌ ከተማ ነዋሪና የመንግስት ሰራተኛ የሆነው ምርዓለም ወልደማርያም ይባላል። በኢትዮጵያ 6ኛ ዙር ሀገራዊ ምርጫ በመካሄዱና ትግራይ ላይ ምርጫ ባለመኖሩ የተሰማቸውን ስሜት ሲገልጹ እስክንድር ታደሰ እንዲህ ይላሉ።
ያው ምርጫው መቼ መካሄድ እንደነበረበት እኔም ጨምሮ ሌሎችም የሚያምኑበት ነገር አለ። ያኔ ኮሮና ምክንያት ተብሎ ይህ ምክንያታዊ ቀርቦ ምርጫው ተሰርዞ ትግራይ በዚህ ምክንያት ምርጫ አካሄዳለች። ያው ትግራይ ላይ የደረሰው ጦርነቱ አሁን የቀጠለው ግፍም ግልጽ ነው። ስለዚህ ባለበት አሁን ደግሞ ቀሪው የኢትዮጵያ ህዝብ ምርጫ ሊያካሄድ ነው መሰለኝ። ይሄ ለኔ ተቀባይነት የለውም። ትግራይ ያነሳችሁ ህጋዊ ምክንያቶች ነበሩ። ህገ መንግስቱ መሰረት በማድረግ ምርጫ መካሄድ በጊዜው ነበረበት፣ አልተካሄደም። ያለው መንግስት ጊዜውን ቆጦ ዛሬ ያካሄደ ነው መሰለኝ። ይሄ ተገቢነት የለውም።
የምልአለም ወልደ ማርያም ስሜትም የሚከተለው ነው።
ምንም ዝግባ የሚባል ስሜት የለኝም። ምርጫው ህጋዊ ነው ወይ አይደለም የሚለው ማየት ይቀላል። በመጀመሪያ በአንቀጽ 54 ቁጥር 1 መንግስት ሊመሰረት የሚችለው በየአምስት አመት ነው ይላል። አምስት አመት አልፎ አንድ አመት ተጨምሮበት በስድስት አመት እየተካሄደ ነው። ይህ ምርጫ ይሄ ህገ መንግስታዊ ነው ብዬ ነው የማምነው። ሌላም በ58 አንቀጽ 3 በየአምስት አመቱ ምርጫ ይካሄዳል ይላል። ከመጨረስ በፊት አንድ ወር አስቀድሞ አዲስ ምርጫ ይካሄዳል፣ ከዛ መንግስት ይመሰረታል ነው የሚለው። ይህንም ያልተደረገበት ሁኔታ ምርጫ የሚባል ነገር ለኔ ደንታ ያለው ዋጋ ያለው አይመስለኝም።
ሁለቱም ለሰጠኝ አስተያየት እጅግ በጣም አመሰግናለሁ። ዓለም ፍስሃ ለሬዲዮ ድምጽ አሜሪካ ከመቀለ።
አረብ ሰሃን እናመሰግናለን ለነዋሪዎቹን አስተያየት ስላካፈለን። ወደ ተከታዩ ዘገባ ስናልፍ ወደ ደሴ ነው የምናልፈው። ምርጫው ኢትዮጵያ ተጋረጠባት የደህንነት ስጋትና የሰላም ጦት ይታደጋታል የሚል ተስፋ እንዳላቸው በደሴ ከተማ የተለያዩ የምርጫ ጣቢያዎች ድምጽ የሰጡ ነዋሪዎች ገለጹ። መስፍን አራጌ ዝርዝሩን ያሰማናል።
ከማለዳው 12 ሰዓት ጀምሮ ሲካሄድ የቆየው የምርጫ እንቅስቃሴ በሺዎች የሚቆጠሩ መራጮችን ሲያስተናግድ አርፍዷል። ተዘዋውረን ባየናቸው አካባቢዎች ምርጫው ሰላማዊ ብቻ ሳይሆን ግብረ ገብነት ጎልቶ የተስተዋለበት ነበር። ተናናሾች ለታላላቆቻቸው ቅድሚያ የሚሰጡበት፣ አካል ጉዳተኞች ተገቢውን ክብር ያገኙበትን አጋጣሚ ታዝቤያለሁ። እድሜ ባለጸጋ መነኩሴ ማሁ የአልጋንሽ መሐመድ ተፎካካሪ ፓርቲዎች የተወዳደሩት ለኢትዮጵያና ለኢትዮጵያ በመሆኑ ውጤቱን በጸጋ ሊቀበሉ ይገባቸዋል ሲሉ መክረዋል።
በእውነት ነው ምለው እኔ በእድሜ ይሄንን ስላየሁኝ እግዚአብሔርን አመስግኛለሁ። እና ለኢትዮጵያም ደግሞ ቀና አስተሳሰብ ይኖራቸው። ተመራጮቹ ተሸናፊና አሸናፊ ያለ ነው፣ መሸነፍም ያለ ነው፣ ማሸነፍም ያለ ነው። ለምን ተሸነፍን ብለው እንዳይረብሹ ለእግዚአብሔር ጸልያለሁ። ያሸነፉትም ሰዎች ደግሞ በጸጋ ተቀብለው አገራቸውን በጥሩ ሁኔታ ኢትዮጵያን በጣም ኢትዮጵያን ወዳለሁ። ስለ ኢትዮጵያ ነው በእውነት የመጣሁትም። ስለዚህ ኢትዮጵያን ስለምወድ ኢትዮጵያን እንዲመሩ ከፍተኛ ምኞት አለ።
በሮቢት ምርጫ ጣቢያ ሁለት ላይ ያገኘኋቸው ሌላዋ እናት ጉዝጉዝ ምህረቱ ከሶስት ልጆቻቸው ጋር ነበር ወደ ምርጫው የመጡት።
ለኛ የሚበጀውን አገሩን ሰላም የሚያረግበትን ወጣቱ እንደ ልቡ የሚፈነጥዝበትን ሽማግሌ ባልቴት የሚጦርበትን ቀን እግዚአብሔርን ለማመስገን የመሰለኝን ለመምረጥ ነው የተገኘሁት።
የወይዘሮ ጉዝጉዝ ሶስተኛ ልጅ የሆነችው ብርሃይኔ ኃይሌም ፖለቲካ ፓርቲዎች ከማሸነፍ በዘለለ አብሮ ለመስራት አይምሮን ማዘጋጀት ይገባቸዋል ብላለች።
አንዱ እንግዲህ የምርጫ መለኪያ ትዕግስት፣ ሰላም፣ ጸጥታ ነው ብዬ አስባለሁኝ። እና ምርጫን ስናስብ ባህሪ የሚባለውንም ነገር አብሮ ያካትታል። እና መሸነፍ ማሸነፍ ያለ ነገር ነው። እንኳን እንደዚህ ትልቅ በሆነ ሀገራዊ ምርጫ አይደለም፣ በስፖርት በተለያዩ ትንንሽ ጌሞች እንኳን መሸናነፎች አሉ። እና ምንድነው አብሮ ለመስራት መዘጋጀት መቀበል። እንግዲህ ምርጫ ያስፈለገው አገርን ለማልማት እስከሆነ ድረስ ያሸነፈውን ፓርቲ ለመርዳት አእምሮን ማዘጋጀት፣ ከጎን ለመሆን ማሰብ ያስፈልጋል።
የዘንድሮውን ምርጫ ካለፉት ጊዜያት የተለየ ሲሉ ነበር ያደነቁት እናቶቹ።
በጣም ደስ የሚል ነው፣ ቅስቀሳውም ደስ የሚል ነው፣ ፓርቲዎቹም ደስ የሚሉ ናቸው።
አንድ ጊዜ ነው እንጂ የምትመርጠው ተመልሰ ሁሉ ብትመጣ አይሰለችም። ቆንጆ ነው። እኔ እንደማየው ከሆነ ሁሉም ሰላም ያውርድ እያለ ይጸልያል።
በኦንላይን የተመዘገቡትን ሳይጨምር ከ82,000 በላይ መራጮች በደሴ ከተማ በሚገኙ 104 የምርጫ ጣቢያዎች ምርጫ ሲያደርጉ ቆይተዋል። ተንቀሳቅሰን ባየናቸው አካባቢዎች የወጣት ወንዶች ተሳትፎ የሴቶቹንና በእድሜ የገፉትን ያህል አለመሆኑን ለመታዘብ ችያለሁ። ከዚህ በተጨማሪ በአንዳንድ አካባቢዎች መራጮች ያለመታወቂያ ምርጫ ሲመርጡም አይቻለሁ። በኮምቦልቻ ከተማ ነዋሪ የሆኑት ሞዴን ያሶፍና ሰሚር አንድሬስ የጋብቻ ስነስርዓታቸውን ያከበሩ ትናንት ነበር። ዛሬ ግን ለጫጉላ ቦታ አልነበራቸውም። ሙሽሪትና ሙሽራው ያለ ዋዜማ ያለ አጃቢ ወደ አካባቢያቸው የምርጫ ጣቢያ ድምጻቸውን ሰጥተዋል።
ይሄ የሀገር ጉዳይ ነው። ዲሞክራሲ የሆነ ምርጫ በሀገራችን ያልተለመደና ነበርታቸው የሚገባ ትኩረትን ሰጥቶ የሚገባ ነገር ነው።
አገሬን የተሻለች ማድረግ የዘወትር ፍላጎቴ ነውና በጋብቻ የማገዝ ይቻለው ብላለች ሙሽሪት።
አገሬ የተሻለች እንድትሆን ነው። በዛ ላይ ደግሞ በባለቤቴ ይጭን
የባለቤትም ሐሳብ ስላለ ማለት ነው። ከዚህ ምርጫ ምን ትጠብቂያለሽ?
በጣም ጥሩ ነገር ጠብቀኝ።
ምን አይነት ጥሩ ነገር ስትይ?
ያው በቃ ደስ የሚል ነገር።
ለኔ ምርጫው የተለየ ተዘታ ተሟልፏል ይላል ወጣቱ ሙሽራ ሙሁዲን በበኩሉ።
ያገባሁት በ13 ነው። በነገታው ደግሞ ሰኞ የምርጫ ቀን በመሆኑ ይህ ለኔ ታሪክ ነው።
ይህ ዘገባ እስከ ተጠናቀረበት ሰዓት ድረስ በደሴም ሆነ በደቡብ ወሎ ምርጫ ጣቢያዎች ውጤት ይፋ አልሆነም። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስፍን አራጌን ለዘገባው እናመሰግናለን። አድማጮች፣ ለዛሬ ምሽት 6ኛውን አገራዊ ብሔራዊ ምርጫ በተመለከተ ያስተናገናቸውን ዘገባዎች አላጠናቀቅንም። ነገር ግን ሰዓታችን በመጠናቀቁ ከድሬዳዋ የተሰናዳ ዘገባ ነበረን። በድሬዳዋ አስተዳደር በከተማና በገጠር ቀበሌዎችም እንዲሁ ምርጫ ተካሂዷል። መራጮችም ድምጽ ሰጥተዋል። በነገው ምሽት ደግሞ ከምርጫ በኋላ በዛሬው ዕለት የነበረውን አካተን ተመልሰን እንመጣለን። ለዛሬ ምሽት ግን ያሰናዳናቸውን ዝግጅቶች አጠናቀናል። በእለቱ ፕሮግራም አዘጋጅ አሉላ ከበደና በአቀናባሪያችን ንጉሱ ታምሬ እንዲሁም በሁሉም ስፍራ ባሉ መላ